ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
I accept this award on behalf of Ethiopians and Eritreans, especially those who made the ultimate sacrifice in the cause of peace. Likewise,
ይህንን ሽልማት የምቀበለው በኢትዮጵያውያንና በኤርትራውያን በተለይ ደግሞ ስለ ሰላም ሲሉ የመጨረሻውን መሥዋዕትነት በከፈሉት ስም ነው። በተመሳሳይ ሁኔታም ይህንን ሽልማት የምቀበለው ይህ በሁለታችን ሀገሮች መካከል መፍትሄ ሳይገኝለት ለሀያ ዓመታት የዘለቀው ውዝግብ እንዲያበቃ በጎ ፈቃዳቸው፣ እምነታቸው፣ ቁርጠኛነታቸው ቁልፍ በነበረው በአጋሬና በሰላም ጓዴ በፕሬዚደንት ኢሳይያስ አፈወርቂ ስም ነው።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። በዛሬው ዕለት የኖቤል የሰላም ሽልማታቸውን በተቀበሉበት ወቅት ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝር ይዘናል።
First, your crucial role in creating peace between Eritrea and Ethiopia.
መጀመሪያ በኢትዮጵያና በኤርትራ መካከል ለዓመታት ዘልቆ የቆየውን ውዝግብና ለመግባባት በመፍታት ለእርቅና ለሰላም በማብቃቱ፣ ሁለተኛ በኢትዮጵያ ዲሞክራሲያዊ ስርዓትን ለማስፈን የሚያስችሉ የዲሞክራሲ ተቋማትን ለመገንባት ላሳዩት ተነሳሽነት፣ እንዲሁም በምስራቅና በሰሜን ምስራቅ አፍሪካ ለሰላምና የእርቅ ሂደት ላደረጉት አስተዋጽኦ ይህ ሽልማት ይገባውታል።
የኖቤል የሽልማት ኮሚቴ ሊቀመንበሯ ቤሪትሪስ አንደርሰን ናቸው። ሽልማቱን አስመልክቶ የተሰሙ የተለያዩ ወገኖች ድምጾችን አክለን በዕለቱ አቪርስና ሌሎች ዘገባዎችም በስፋት እንመለከተዋለን። አሁን የሰዓቱን ርዕሰ ወሬዎች ባጫጭሩ ካዳነች ፍስሐዬ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የያዝነው ዓመት የሰላም ኖቤል ሽልማት ተረካቢ ለመሆን የቻሉት በዋናነት ከኤርትራ ጋር ሰላም ለመፍጠር በመቻላቸው መሆኑ ተገልጿል። የኢትዮጵያ የግብጽና የሱዳን የውጭ ጉዳይ ሚኒስትሮች የዩናይትድ ስቴትስንና የዓለም ባንክ የታዛቢነት ሚናን ያደንቃሉ። የውሃ ሀብት ሚኒስትሮች በአዲስ አበባና በካይሮ በተካሄዱ ጉዳዮች ላይ ባካሄዷቸው ስብሰባዎች ያተኩራል።
ጤና ይስጥልን።
የዩናይትድ ስቴትስ የተወካዮች ምክር ቤት አንጋፋ መሪዎች ሲያካሂዱት በቆዩት የምርመራ ሂደት ፕሬዚደንት ዶናልድ ትራምፕን ሊከሱ የሚችሉ ሁለት አንቀጾችን ይፋ አድርገዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ህዳር 30 2012 ዓ ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ከአቀናባሪ ንጉሡ ታምሬና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የዕለቱን የዓለም ዜና።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የያዝነው ዓመት የሰላም ኖቤል ሽልማት ተረካቢ ለመሆን የቻሉት በዋናነት ከኤርትራ ጋር ሰላም ለመፍጠር በመቻላቸው መሆኑ ተገልጿል። ጠቅላይ ሚኒስትሩ ዛሬ ኦስሎ ላይ ሽልማቱን ሲረከቡ ሽልማቱ የሰላም ጓዴ ላሏቸው ፕሬዚደንት ኢሳያስ አፈወርቂም ጭምር መሆኑን ገልጸዋል። በሁለቱም ሀገሮቻችን መካከል ለሁለት አስርተ ዓመታት የዘለቀውን አጣብቂኝ ለማብቃት የተቻለው የእሳቸው በጎ እምነትና ቁርጠኛነት የወሳኝነት ሚና ስለነበረው ነው በማለት አስገንዝበዋል። በርካታ ታዛቢዎች የሰላም ውል መፈረሙ ኤርትራ ውስጥ የፖለቲካ ለውጥ ያመጣል የሚል ተስፋ አድሮባቸው ነበር። ነገር ግን ተንታኞችና ኤርትራውያን አክቲቪስቶች ስምምነቱ የኤርትራ መንግስት ዜጎቹን ከመጨቆን ያስቆማል የሚል እምነት እንደሌላቸው ተዘግቧል። ወደኋላ በዚህ ጉዳይ ላይ ሰፋ ያለ ዘገባ ይኖረናል። የኢትዮጵያ የግብጽና የሱዳን የውጭ ጉዳይ ሚኒስትሮች የዩናይትድ ስቴትስንና የዓለም ባንክ የታዛቢነት ሚናን ያደንቃሉ። የውሃ ሀብት ሚኒስትሮች በአዲስ አበባና በካይሮ በቴክኒካዊ ጉዳዮች ባካሄዷቸው ስብሰባዎች ላይ የተገኘውን መሻሻል እንደ ምሳሌ ጠቅሰዋል ይላል። ትላንት ኢትዮጵያ፣ ግብጽ፣ ሱዳን፣ ዩናይትድ ስቴትስና የዓለም ባንክ ያወጡት የጋራ መግለጫ የቀጣዮቹ ሁለት ቴክኒካዊ ስብሰባዎች ስትራቴጂያዊ አቅጣጫ፣ የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌትና የስራ ሂደት ቴክኒካዊ ህጎችንና መመሪያዎችን ማውጣት ላይ እንደሚያተኩሩ ሚኒስትሮቹ ተስማምቷል ይላል የጋራ መግለጫው። ህጎችና መመሪያዎቹ የድርቅን ሁኔታ ማቃለል እርምጃን ያቅፋሉ። ይህም ከግድቡ የሚፈሰውንና የሚለቀቀውን የውሃ መጠን ላይ እንደሚመሰረት ተገልጿል። የግድቡን የውሃ ሙሌትና ስራ ቴክኒካዊ ህጎችንና መመሪያዎችን በተግባር ላይ የምታውለው ኢትዮጵያ ትሆናለች። ምናልባትም እንደ ሁኔታው በሶስቱ ሀገሮች ሊስተካከል ይችላል ይላል መግለጫው። እንደ አውሮፓ አቆጣጠር በመጪው ጥር 13 ቀን ዋሽንግተን ዲሲ ተገናኝተው ውጤቶችን እንደሚመለከቱ የጋራ መግለጫው ጠቅሷል። የአፍሪቃ የካሪቢያንና የፓሲፊክ ሀገሮች ቡድን ስብሰባ ትላንትናና ዛሬ በናይሮቢ ተከናውኗል። የሀገሪቱ ተወካዮች በጉባኤው በኢኮኖሚ መስክ ይበልጥ ግንኙነታቸውን ለማጠናከር ቃል የገቡ ሲሆን የኬንያውን ፕሬዝደንት ኡሁሩ ኬንያታን የቡድኑ መሪ አድርገው ሾመዋል። ገልሞ ዳዊት ዝርዝር አለው።
የኬንያ ፕሬዝዳንት ኡሁሩ ኬንያታ የካሪቢያን የአፍሪካና የፓሲፊክ ሀገሮች ቡድን ጉባኤ ፕሬዝዳንት በመሆን ተሾሙ። ከትላንት ጀምሮ የአባል ሀገራቱ ስብሰባ በኬንያ መዲና ናይሮቢ ሲካሄድ ቆይቶ ዛሬ የተጠናቀቀ ሲሆን ተሳታፊዎቹ በስብሰባቸው ስለ ኢኮኖሚ ግንኙነት፣ ስለ አካባቢ አየር መዛባትና ስለ ሌሎች ጉዳዮች ላይ መክረዋል። የአባል ሀገራት ጉባኤ ፕሬዝዳንት ሆነው የተሰየሙት ፕሬዝዳንት ኬንያታ የአፍሪካ የካሪቢያንና የፓሲፊክ ሀገሮች ቡድን የኢኮኖሚ እንዲሁም የህዝብ ለህዝብ ግንኙነት ማጠናከር አለባቸው ብለዋል።
With a combined population of over 1.1 billion people and a gross domestic product of
1.1 billion በላይ ህዝብ ብዛትና 1.5 trillion የአሜሪካ ዶላር በላይ የሚሆን የነፍስ ወከፍ የኢኮኖሚ አቅም ያለው አህጉር አፍሪካ የካሪቢያንና የፓሲፊክ ቡድን ለኢንቨስትመንት ብዙ አማራጮችን የሚያስገኝ ትልቅ ስብስብ ነው። ይሁንና ባለም አቀፍ መድረክ ባለን የኢኮኖሚ ድርሻና የህዝብ ብዛት አቅም ብቻ አይደለም መወዳደር ያለብን። ያለንን የውቀት ሀብትም ተጠቅመን የህዝቦቻችንን አቅም ማሳደግ ይኖርብናል።
ፕሬዝዳንት ኬንያታ አባል ሀገራት የእርሻ ምርት ላይ ብቻ መመርኮዝ ሳይሆን ቴክኖሎጂን በመላመድ እሴትን ጨምሮ ምርቶቻቸውን ለዓለም ገበያ በማቅረብ በኢኮኖሚ ተፎካካሪ መሆን መጀመር አለባቸው ብለዋል። በቂ የመኖሪያ ቤቶች፣ የጤና አገልግሎት፣ ትምህርትና የወጣቶች የስራ ፈጠራ ላይ ማተኮር እንዳለባቸው ገልጸው በአየር ንብረት ለውጥ የሚመጣውን ግፊትንም አብሮ መፋለም አለባቸው ብለዋል። አክለውም የቡድን ሀገራት ጉባኤውን እንዲመሩ ለተሰጣቸው ኃላፊነትም በትጋት እንደሚሰሩ አሳውቀዋል። የካሪቢያን የአፍሪካና የፓሲፊክ ሀገሮች ቡድን ስብሰባ እንደ አውሮፓውያን አቆጣጠር በ1975 የተቋቋመ ቡድን ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የሩሲያና የዩክሬን ፕሬዝዳንቶች በዩክሬን መንግስት ኃይሎችና በሩሲያ በሚደገፉ አማጽያን መካከል 5 ዓመት ተኩል ለዘለቀው ውጊያ ማብቂያ ለማበጀት በታለመ ጥረት ፓሪስ ላይ ይገናኛሉ። በፈረንሳይና በጀርመን አደራዳሪነት ከተሸመገለውና ሁለቱ መሪዎች ፊት ለፊት ተገናኝተው ሲነጋገሩ የመጀመሪያቸው ከሆነው ከዛሬው ድርድር አስቀድሞ ሁለቱ አገሮች የእስረኞች ልውውጥ ከማድረጋቸውም በተጨማሪ የዩክራይን ጦር ኃይል ከቁልፍ የውጊያ ግንባሮች እንዲወጣ ተደርጓል። የአሜሪካ ድምጿ ዝላቲካ ሆክ ዘገባ እንዳመለከተው በአገራቸው ያሉ ብዙ ዩክራይናውያን የዘለንስኪ ድክመት ያሉትን ተቃውመዋል። አሉላ ከበደ ዝርዝሩን ያቀርባል።
ባለፈው የሚያዝያ ወር በተካሄደው ፕሬዝዳንታዊ ምርጫ ተቀናቃኛቸውን ድምፅ አልባ ሊሰኝ በሚችል ግዙፍ ውጤት ያሸነፉትን የዩክሬኑን ፕሬዝዳንት ዜሌንስኪን በመቃወም በሺዎች የሚቆጠሩ ሰዎች ከሁለቱ መሪዎች የፓሪስ ስብሰባ አንድ ቀን አስቀድሞ ባለፈው እሁድ ከዋና ከተማይቱ ኪየቭ ውድ አደባባይ ወጥተዋል። የአብዛኛዎቹም ስጋት የዩክሬን ወታደሮች ሰፍረው የነበሩበትን ግንባር ለቀው እንዲወጡ የወሰዱትን ውሳኔ የሩሲያ ጫና ያሳደረባቸውን ተጽዕኖ ማሳያ አድርገው ተመልክተውታል። ዛካር ሳሊጋ ለቅዋሜ አደባባይ ከወጡት የኪየቭ ነዋሪዎች አንዱ ናቸው። እንደ ማንኛውም ሁኔታዎችን በቅርበት እንደሚከታተል ዩክሬናዊ በአገሪቱ ውስጥ አንዳች ነገር ስህተት የተሰራ ሆኖ ይሰማኛል። የማየው የሚሰማኝ ይሄ በመሆኑ ነው ጉዳዩ ከሚያሳስባቸውና ግድ ከሚላቸው ዩክሬናውያን ጋር ከዚህ የተገኘሁት። ይህና ያለው ይሰማኛልም ለዚህ ነው እዚህ ዩክሬናውያኑ ወገኖች ጋር የተሰለፍኩት የመንግስታችን ምግባርና የወሰደው እርምጃም ያልተስማማን መሆኑን ማሳየት እሻለሁ ነው ያለው ዩክሬናዊው። በሩሲያ የሚደገፉ አማጽያን በኃይል የያዙትን የዩክሬን ግዛት ለማስለቀቅ በመዋጋት ላይ የነበሩት የዩክሬን ወታደሮችም የብዙዎችን ሕይወት በከንቱ እንደ ጠፋ ተደርጎ ይሰማናል ይላሉ። ግጭቱ ከተቀሰቀሰበት እንደ አውሮፓውያን የዘመን አቆጣጠር ከ2014 አንስቶም በዩክሬን ጦር ኃይሎችና በሩሲያ በሚደግፉት አማጽያ መካከል በተካሄደው በዚህ ውጊያ ቁጥሩ ከ13,000 በላይ የሚገመት ሕዝብ አልቋል። በሁለቱ አገሮች መካከል ድርድር በመካሄድ መቻሉ ብቻ በራሱ ድል ነው ያሉት ደግሞ ፕሬዚዳንት ዜሌንስኪ ናቸው። በደረሰባቸው ጫና ያልሆኑ ውሳኔዎችን ለመውሰድ ተገደዋል በሚል የቀረበባቸውን ትችት ወደ ፓሪስ ከማቅናታቸው አስቀድሞ በሰጡት አስተያየት ውድቅ ያደረጉት
За столом сидят великі боси, представники імперії. Я дуже не хочу.
ታላላቅ አለቆች፣ ገዢዎችና ሌሎች ጠረጴዛ ዙሪያ ሲቀመጡ የማዕዱ ስጦታ እንደሆነ አልፈቅድም ነው ያሉት ዜሌንስኪ። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፒዮና ከፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ማክሰኞ ጉብኝት ቀጠሮ ተይዟል።
የዩናይትድ ስቴትስ የተወካዮች ምክር ቤት አንጋፋ መሪዎች ሲያካሂዱት በቆዩት የምርመራ ሂደት ፕሬዚደንት ዶናልድ ትራምፕን ሊያስከሱስ የሚችሉ ሁለት አንቀጾችን ይፋ አድርገዋል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ስልጣናቸውን አላግባብ ተጠቅመዋል፣ የምክር ቤቱን የክስ ምርመራ ለማሰናከል ሞክረዋል በሚል ተከሰዋል። በዩናይትድ ስቴትስ 243 ዓመት ዕድሜ ታሪክ ውስጥ በሀገሪቱ ፕሬዚደንት ላይ ከስልጣን ሊያስነሳ የሚችል ክስ በምክር ቤት ሲመሰረት ለአራተኛ ጊዜ ነው። ያም ሲባል ግን ትራምፕ ከስልጣን ላይነሱ እንደሚችሉ ይገመታል። የተወካዮች ምክር ቤት የፍርድ ኮሚቴ ሊቀመንበር ጀራልድ ናድለር የክሱን አንቀጽ የሚመለከተው አካል መሪ ሲሆኑ ትራምፕ ራሳቸውን ከሕግ በላይ አድርገው ያያሉ ብለዋል። ትራምፕ ለኡክራይን እጅግ አስፈላጊ የሆነውን ወታደራዊ እርዳታ በማዘግየት የዩናይትድ ስቴትስን ብሔራዊ ደህንነት አደጋ ላይ ጥለዋል ሲሉ ከሰዋል። ትራምፕ ለሁለተኛ ጊዜ በስልጣን ለመቆየት እየተወዳደሩ በመሆናቸው የመጪውን የምርጫ ክብርንም ነክተዋል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ የሀገሪቱ ፌዴራል ምርመራ ቢሮ ኤፍቢአይ ስራ አስኪያጅ ክሪስቶፈር ዌሪን ነቅፈዋል። ኤፍቢአይ ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ የምርጫ ዘመቻ ይካሄድ በነበረበት ወቅት በትራምፕ የምርጫ ዘመቻና በሩሲያ መካከል ይካሄድ በነበረው ግንኙነት ላይ ምርመራ በጀመረበት ጊዜ የፖለቲካ ወጋኝነት እንደነበረው የሚያሳይ ምንም አይነት ማስረጃ አልተገኘም ሲሉ የዩናይትድ ስቴትስ የፍርድ ሚኒስቴር ነጻ ዋና ተቆጣጣሪ ባስታወቁ ማግስት ነው ፕሬዚዳንቱ የነቀፏቸው። ዋናው ተቆጣጣሪ ትላንት ኤቢሲ በተባለው የአሜሪካ ቴሌቪዥን በተደረገላቸው ቃለ መጠይቅ ሲናገሩ የምርመራው ሂደት የተጀመረው በተገቢው መንገድ ነው፣ ነገር ግን ኤፍቢአይ ባካሄደው የምርመራ ሂደት በርካታ ስህተቶች መስራቱን ለማወቅ ተችሏል ብለዋል። ትራምፕ ዛሬ ማለዳ ላይ በትዊተር ባስተላለፉት መልእክት የወቅቱ የፌዴራሉ የምርመራ ቢሮ ስራ አስኪያጅ ክሪስቶፈር ሬይ ያነበቡት ዘገባ ምን እንደሆነ አላውቅም፣ ነገር ግን ለእኔ የተሰጠውን ዘገባ አለመሆኑን እርግጠኛ ነኝ ብለዋል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናቀናው። እጅ ለእጅ ተያይዘን ለሁሉም ዜጎች እኩል ዕድል እኩል መብቶችና እኩል ፍትህ የምትሰጥ አገር እንገንባ ሲሉ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያን ጥሪ ያቀረቡ። የአክራሪነትና የከፋፋይነት መንገድም እንዲወገድ ጠይቀዋል። በጋራ በመስራት የጥላቻን መርዝ ማስወገድ እንደሚገባም ነው ጠቅላይ ሚኒስትሩ ዛሬ የኖቤል ሰላም ሽልማታቸውን በኦስሎ ሲቀበሉ ባደረጉት ንግግር ያሳሰቡት። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
የጅማው ወጣት፣ የበሻሻው ታዳጊ፣ የአሁኑ ጠቅላይ ሚኒስትር በታላቁ ዓለም አቀፍ መድረክ የተገኙ የመጀመሪያው የኖቤል ሽልማት አሸናፊ ኢትዮጵያዊ ሆነዋል። ኢትዮጵያ በተወደሰችበት የኖቤል ኮሚቴው ሊቀመንበር እኛም ኢትዮጵያውያንን ባሉበት መድረክ ጠቅላይ ሚኒስትሩ ሰፋ ያለ ገለጻ እረዘም ያለ ንግግር አድርገዋል። በሆነው ነገር የተመሰጡ ፊቶች እንባ ያቀረሩ አይኖች ደግሞ በኦስሎ ማዘጋጃ ቤት የተንጸባረቀው ስሜት ማሳያ ናቸው። የኖቤል ኮሚቴው የዘንድሮውን የሰላም ሽልማት ለጠቅላይ ሚኒስትር አብይ አህመድ ያበረከተው በሶስት ዋና ዋና ምክንያቶች ነው። በኤርትራና በኢትዮጵያ መካከል ሰላም ለማምጣት፣ በኢትዮጵያ ዲሞክራሲ እንዲኖር ለማድረግና በመስራቅና ሰሜን ምስራቅ አፍሪካ ሰላምና እርቅን ለማምጣት ላደረጉት ጥረት። በኢትዮጵያና በኤርትራ መካከል ሰላም እንዲመጣ የተደረገውን ጥረት ነው ጠቅላይ ሚኒስትር አብይ አህመድ በንግግራቸው በቅድሚያ የጠቀሱት።
I accept this award on behalf of Ethiopians and Eritreans, especially those who made the ultimate sacrifice in the cause of peace.
ይህንን ሽልማት የምቀበለው በኢትዮጵያውያንና በኤርትራውያን በተለይ ደግሞ ስለ ሰላም ሲሉ የመጨረሻውን መሥዋዕትነት በከፈሉት ስም ነው። በተመሳሳይ ሁኔታም ይህንን ሽልማት የምቀበለው ይህ በሁለታችን ሀገሮች መካከል መፍትሄ ሳይገኝለት ለሀያ ዓመታት የዘለቀው ውዝግብ እንዲያበቃ በጎ ፈቃዳቸው፣ እምነታቸው፣ ቁርጠኛነታቸው ቁልፍ በነበረው በአጋሬና በሰላም ጓዴ በፕሬዚደንት ኢሳያስ አፈወርቂ ስም ነው።
His goodwill, trust and commitment were vital.
በተጨማሪም ይህንን ሽልማት የምቀበለው ብዙ ጊዜ የሰላም ህልማቸው ወደ ጦርነት ሰቀቀን በሚለወጥባቸው አፍሪካውያንና የዓለም ዜጎች ስም ነው።
ለሰላም የሚሰጡት ግምት ከምን የመነጨ እንደሆነም በአካል በተሳተፉበት የኢትዮ ኤርትራ ጦርነት ከተመለከቱት በመነሳት አብራርተዋል ጠቅላይ ሚኒስትሩ። ስለ ሰላም ያላቸው ራእይ የሚመነጨው ከመደመር ፍልስፍና መሆኑንም ጠቁመዋል። የመደመር ፍሬ መብቀል የጀመረው በተወለዱባትና ባደጉባት የኦሮሚያዋ በሻሻ መንደር እንደሆነ ተናግረዋል። እናም የጠቅላይ ሚኒስትሩ የዛሬ ንግግር የመደመር ፍልስፍናቸውን ያስተዋወቁበት ለዓለም አቀፉ ህብረተሰብ ያብራሩበት ጭምር ነበር። ለኖቤል ሽልማት ባበቃቸው ሌላው ዘርፍ የዲሞክራሲ ስርዓት ግንባታ ጉዳይ የተከናወኑ ተግባራትን ማብራርተዋል ጠቅላይ ሚኒስትሩ።
We have released all political prisoners. We have shut down detention facilities where torture and vile human rights abuses took place.
የፖለቲካ እስረኞችን ሁሉ ለቀናል። የማጎሪያና የማስተቃያ እጅግ የከፉ የሰብአዊ መብቶች ረገጣዎች ይካሄዱባቸው የነበሩ ተቋማትን ዘግተናል። ዛሬ ኢትዮጵያ በፕሬስ ነጻነቷ በከፍተኛ ሁኔታ እየተሞገሰች ያለች ሀገር ነች። የጋዜጠኞች አሳሪ ሀገርነቷ አብቅቷል። የሁሉም የፖለቲካ ዘርፎች መሪዎች ለመንቀሳቀስና የፖለቲካ ሥራዎቻቸውን በሰላም ለማካሄድ ነጻ ናቸው። ሐሳብን በነጻነት ለመያዝና ለመግለጽ በምትሰጠው ማረጋጋጫ መሰልና አቻ የሌላት ኢትዮጵያን እየፈጠርን ነን። ለሐቀኛ የብዝሃ ፓርቲ ዲሞክራሲ መሠረት አኑረናል። በቅርቡም ነጻና ፍትሃዊ ምርጫ እናደርጋለን።
የጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት ንግግርና ማብራሪያ አገር ውስጥ ያጋጠሙ ያሉ ችግሮችን ያስታወሱበት መፍትሄዎችንም የጠቆሙበት ጭምር ነው። ለኢትዮጵያውያን ያቀረቡት ጥሪም ከዚህ አንጻር የሚታይ መስላል።
Standing on this world stage today, I would like to call upon all my fellow Ethiopians to join hands and help build a country that offers.
ዛሬ በዚህ የዓለም አደባባይ ላይ ቆሜ ወገኖቼ ኢትዮጵያውያን ሁሉ ፍትህን ለሁሉም በእኩል የምታጎናጽፍ እኩል መብቶች የሰፈኑባት ለሁሉም ዜጎች እኩል እድሎች ያሉባት ኢትዮጵያን ለመገንባት እጅ ለእጅ እንድንያያዝ ጥሬን አቀርባለሁ።
I would like to specially express that we should avoid the paths of extremism.
በተጨማሪም በፖለቲካና በአግሏዊነት ምክንያት የሚቀጣጠል የጽንፈኛነትና የመከፋፈል መንገድን እንድናስወግድም በተለይ አሳስባለሁ። ታሪካችን በአቃፊ ፖለቲካ ሚዛን ላይ የተንጠላጠለ ነው። የጥላቻና የመከፋፈል ሰባኪያን ማህበራዊውን መገናኛ ብዙሃን እየተጠቀሙ በማህበረሰባችን ውስጥ ትርምስ እየነዙ ናቸው። በአየር ሞገዶች ላይም የበቀልና የቁጣ ወንጌላቸውን እየሰበኩ ናቸው። አብረንም በመደመር ፍልስፍና በመግባባት ላይ የተመሰረተ የዴሞክራሲ የአቃፊነት የስልጣኔ የመቻቻል ሀገራዊ ባህልን ፈጥረን የጥላቻን መርዝ ማምከን አለብን።
ጠቅላይ ሚኒስትር አብይ አህመድ በዚህ ንግግራቸው ዓለም አቀፉ ህብረተሰብ ኢትዮጵያውያን ዘላቂ ሰላምና ብልጽግና ለማምጣት የሚያደርጉት በመደመር ላይ የተመሰረተ ጥረት አጋር እንዲሆንም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሰላም ለሁላችን ነገኝ ሁንደ ኬኛ ፈተው peace shall be upon all of us. Thank you very much.
ተከታዩም ከዚሁ ርዕስ ጋር ያቆየናል። እስክንድር ለዘገባው አመሰግናለሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ከተበረከተላቸው የዓለም የሰላም ኖቤል ሽልማት በተጨማሪ ከኮሚቴው ከፍተኛ ሙገሳና ምስጋናም ተቸሯቸዋል። በሽልማቱ ስነ ስርዓት ላይ ንግግር አሰምተው ሽልማቱን ያበረከቱላቸው የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬይስ አንደርሰን በንግግራቸው ኢትዮጵያውያኑን አወድሰዋል። ኢትዮጵያ የሰው ዘር መገኛ ከመሆኑ አንጻርም ሁላችንም ኢትዮጵያውያን ነን ሲሉ አዳራሹን በጭብጨባ አስሙቀውታል። ጠቅላይ ሚኒስትር አብይ ስልጣን በያዙ በመቶ ቀናት ውስጥ ብዙ ለውጦችን በአገር ውስጥ ማስመዝገባቸውን የተናገሩት ቤሪት ሬይስ የአገር ውስጥ ተፈናቃዮችን ወደ ቀያቸው ከመመለስ አንስቶ ጠቅላይ ሚኒስትሩን የሚጠብቁ ብዙ ስራዎች እንዳሉም ጠቁመዋል። ጽዮን ግርማ የኖቤል ኮሚቴ ሊቀመንበሯን ቤሪት ሬይስን አንደርሰንን ንግግር ይዛ እንሆ ቀርባለች።
ዛሬ በኖርዌይ ኦስሎ በተካሄደው የዓለም የሰላም የኖቤል ሽልማት ስነ ስርዓት ላይ ሽልማቱን ለጠቅላይ ሚኒስትር አብይ አህመድ በይፋ ከማስረከባቸው በፊት የእንኳን ደህና መጣችሁ ንግግር ያደረጉት የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬይስ አንደርሰን ለክብር እንግዶቹ ሰላምታ ካቀረቡ በኋላ ያደረጉት ንግግር አጠቃላይ ይዘት በቀጥታ ለጠቅላይ ሚኒስትር አብይ አህመድ የተላለፈ መልእክት ነበር። ጠቅላይ ሚኒስትር አብይ በሶስት መሰረታዊ ጉዳዮች ላይ ለውጥን በማስመዝገባቸው የዘንድሮ ማለትም የ2019 ዓ.ም የኖቤል ሽልማት አሸናፊ መሆናቸውን አብስረዋል።
First, your crucial role in creating peace between Eritrea and Ethiopia.
መጀመሪያ በኢትዮጵያና በኤርትራ መካከል ለአመታት ዘልቆ የቆየውን ውዝግብና ለመግባባት በመፍታት ለእርቅና ለሰላም በማብቃቶ፣ ሁለተኛ በኢትዮጵያ ዲሞክራሲያዊ ስርዓትን ለማስፈን የሚያስችሉ የዲሞክራሲ ተቋማትን ለመገንባት ላሳዩት ተነሳሽነት፣ እንዲሁም በምስራቅና በሰሜን ምስራቅ አፍሪካ ለሰላምና የእርቅ ሂደት ላደረጉት አስተዋጽኦ ይህ ሽልማት ይገባውታል።
አምስት አባላት ያሉት የኖርዌይ የኖቤል ሽልማት ሰጪ ኮሚቴ ሰብሳቢ ቤሪት ሬይስ በዚሁ ጠቅላይ ሚኒስትር አብይ አህመድን ወደ ሽልማት መድረኩ በመሩበትና የኢትዮጵያና የኤርትራን የሰላም ስምምነት ትኩረት ባደረጉበት ንግግራቸው በሁለቱ ሀገሮች መካከል ለአመታት ተካሮ በቆየ ውዝግብና ቁርሾ የተቋረጠው የህዝብ ለህዝብ ግንኙነት በጠቅላይ ሚኒስትር አብይ አህመድ ብርቱ ጥረትና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጎ ምላሽ ሁለቱ ሀገሮች ወደ ሰላም እንዲመጡ ማስቻሉ ከፍተኛ ስኬት ነው ብለውታል።
This has brought significant changes. The two nations of Eritrea and Ethiopia.
ይህ ሂደት በጣም አስፈላጊ የሆኑ ብዙ ለውጦችን አምጥቷል። የኢትዮጵያና የኤርትራ ህዝቦች ሰላምን አውጀዋል። ይህ በራሱ ብቻውን አንድ ትልቅ እርምጃ ነው። ከዚያም በላይ ደግሞ የሁለቱ ሀገሮች ህዝቦች ተጉዘው እርስ በርስ ለመገናኘትና ለመጠያየቅ ችለዋል።
አያይዘው በሁለቱ ሀገሮች መካከል የተከፈተውን የፖለቲካ ዲፕሎማሲያዊ ግንኙነት አድንቀዋል። ጠቅላይ ሚኒስትር አብይ ወደ ስልጣን በመጡ በመቶ ቀናት ውስጥ ብዙ ለውጦችን ለሀገሪቱ ማምጣታቸውንም አድንቀዋል።
Lifting the existing state of emergency was a matter of urgency for you.
ጠቅላይ ሚኒስትር አብይ የነበረውን የአስቸኳይ ጊዜ ሰዓት እላፊ እገዳ ማንሳቶ በጣም አስፈላጊ ነበር። በሺዎች ለሚቆጠሩ የፖለቲካ እስረኞች ምህረት አደረጉ። ያ ሁኔታም ተቃዋሚዎች የጤናማ ፖለቲካ ህዋ አካል መሆናቸውን አረጋገጠ። በነጻነት መናገር የዲሞክራሲ ዋልታ መሆኑን በማወቁ ሳንሱር እንዲቀርና ነጻ ፕረስና የመናገርና የመጻፍ መብት እንዲረጋገጥ አደረጉ። ጉበኝነትና ሙሰኝነት ላይ ጠንካራ እርምጃ በመውሰድ የሲቪል ማህበረሰቡን ማጠናከር ችለዋል። ነጻና ዲሞክራሲያዊ ምርጫ እንደሚያካሂዱ ቃል በመግባቶ ለእውነተኛ ዲሞክራሲ መሰረት ጥለዋል። ዲሞክራሲያዊና ሰላማዊ ማህበረሰብ ለመፍጠር ያሉትን ጥረት የኖርዌይ ኖቤል ኮሚቴ ይደግፋል፣ አብሮትም ይቆማል።
ጠቅላይ ሚኒስትር አብይ ከጎረቤት አገር ጋር ሰላምን በማምጣት ከመስራታቸው በተጨማሪ በካቢኔያቸው ያለውን የሴቶች ተሳትፎ ቁጥር 50% ከፍ በማድረጋቸው ተደንቀዋል። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ፣ የሰላም ሚኒስትር ሙፈሪያት ካሚል እንዲሁም የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ ተጠቅሰው ተመስግነዋል። ጠቅላይ ሚኒስትር አብይ በስካሁኑ የስልጣን ቆይታቸው በምስራቅ አፍሪካ ሀገራት ሰላምን ለማምጣት ላሳዩት ቁርጠኝነት እንዲሁም በኤርትራና ጅቡቲ መካከል ሰላም እንዲመጣ ጥረት በማድረጋቸው በደቡብ ሱዳንና ሱዳን መካከል ሰላማዊ የመፍትሄ ሐሳብ በማመንጨታቸው የኮሚቴው ሰብሳቢዋ በእጅጉ አመስግነዋቸዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት አገሪቷ ብዙ ተግዳሮቶች ተደቅነውባት እንደነበር ያስታወሱት ቤሪት ሬሳ የክልልና የጎሳ መከፋፈል ወደ 3 ሚሊዮን የሚጠጉ ዜጎችን ለሀገር ውስጥ መፈናቀል መዳረጉን፣ ዜጎች በገዛ ሀገራቸው ቤት አልባ እንዲሆኑ ማድረጉን ጠቁመዋል። እነዚህ ተፈናቃዮች ወደ ቀያቸው መመለስ አለባቸው። በአገሪቱ የተከሰተው የኢኮኖሚ ቀውስ መስተካከል አለበት። የስራ አጥነት መቀነስ፣ ትምህርትና ጤና ላይ መሰራት ከፍተኛ ጥረት የሚጠይቅና ጠቅላይ ሚኒስትሩን የሚጠብቁ ብዙ ስራዎች መሆናቸውን ጠቁመዋል። በመጨረሻም መልካም ዜና ከአፍሪካ ቀንድ አይሰማም ይባላል ብለው ንግግር የጀመሩት ቤሪት ሬሳ
They say that good news rarely arrives from the Horn of Africa.
መልካም ዜና ከአፍሪካ ቀንድ አይሰማም ይባላል። በታሪክ ግን መልካም ዜና ከአፍሪካ ቀንድ ነው የተበሰረው። ኢትዮጵያ የሰው ልጆች የመጀመሪያ መገኛ ናት። ከዚህ አንጻር ሁላችንም ኢትዮጵያውያን ነን።
Country has a unique history also within an African context since it was never colonized by any Western power.
ጠቅላይ ሚኒስትር አብይ የርሶ ሀገር ኢትዮጵያ ታሪካዊ ሀገር ናት። በቀኝ ገዢዎች እጅ ያልወደቀች ብቸኛ የአፍሪካ ሀገር ናት። በዚህ ታሪኳም የአፍሪካ መቀመጫ ልትሆን ችላለች።
ጽዮንን ለዘገባው አመሰግናለሁ። አድማጮች፣ ሽልማቱን አስመልክቶ የተሰሙ ድምጾችን ወደምንሰማበት ዘገባ ነው የምናልፈው። ጠቅላይ ሚኒስትር አብይ አህመድ የኖቤል ሰላም ሽልማት ስለ ሁለቱ አገሮች የሰላም ይዞታ የተሳሳተ መልእክት ያስተላለፈ ነው ያሉ ኤርትራውያን የተቃውሞ ሰልፍ አካሂደዋል። እዚያው ኦስሎ የለም ሽልማቱ ተገቢ ነው፣ ለሀያ ዓመት ያልነበረንን ሰላም አግኝተናል ያሉም አድምጠናል። ቆንጅታየ የሁለቱን ወገኖች አነጋግራ ተከታዩን ይዛ ቀርባለች።
የኖቤል ሽልማት ድርጅት የዘንድሮውን የሰላም ሽልማት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሲሸልም በሁለቱ ሀገሮች ማለትም በኢትዮጵያና ኤርትራ መካከል ሙሉ በሙሉ ሰላም እንደሰፈነ፣ ኤርትራውያን ሰላማቸውን እንዳገኙ የሚያስመስል የተሳሳተ መልእክት ለዓለም አስተላልፈዋል ነው ያሉት ተቃዋሚዎች። አሁንም ድንበሩ ላይ ችግር አለ፣ ሰዎች መዘዋወር አይችሉም ያሉት የሰልፉ አስተባባሪ መምህር ይብራ ዘውደ ይባላሉ። ከኦስሎ ነው ያገኘናቸው።
ሰላሙን ተብለዋል እንጂ የለም። የት ነው ያለው ሰላሙን? ሰላምን እንፈልጋለን የተባለውን ቢተገበር እኛም ደስተኞች ነን፣ ግን በመሬት የለም እና እናንተም ይህንን የተባለውን ጫና እንዲያደርጉ ወይም ደግሞ እውነትን እንዲያውቁ ብለን ነው እኛ የዛ ሰላም ሰልፍ ያደርግና ማለት ነው።
እንግዲህ ዶክተር አብይ አህመድ ለዚህ የኖቤል የሰላም ሽልማት የበቁበትን የሽልማት ሰጪ ድርጅቱ በሁለቱ ሀገሮች መካከል ለ20 አመታት ያህል ዘልቆ የነበረውን ጦርነትም ሰላምም የሌለበት ሁኔታ በሰላማዊ መንገድ ለመፍታት ባደረጉት አስተዋጽኦ ነው ያለውና በዛ ደግሞ አሁን በሁለቱ መንግስታት መካከል በተደረሰው የሰላም ስምምነት ቤተሰቦች ለረጅም ጊዜ ተለያይተው የነበሩ ቤተሰቦች መገናኘት ችለዋል። ሁለቱ ሀገሮች ኤምባሲዎች ተለዋውጠዋል። የአየር የቴሌፎን ግንኙነቶች ተቀጥለዋል እና ይሄን ሰላም የሌለበት ሁኔታ ነው መምህር ካለፈው ሁኔታ ጋር ከ20 አመቱ ጋር ሲወዳደር
ጥሩ ነው። ጥሩ ጥያቄ ነው። እንዲያው ይሄንን ዋናውን ጥያቄ መመለስ ያለበት ነው። እንዳልሽው ህዝብ ለህዝብ የተገናኘውን በሶስት ሳምንት ብቻ ነው። በተለይ በዛላምበሳ የተገናኘ ህዝብ በጣም ሆድን የሚበላ ነው የነበረው ነው። በጣም እኛም የማይረሳ የፈጠረልን ነበር። እንደታሰበው ግን ወይም ደግሞ እንደተባለው ግን አልቀጠልም። ከሶስት ሳምንት በኋላ መንገዱን ተዘጋ። ህዝብ ለህዝብ መገናኘትን አልተቻለም። በእርግጥ እንደምንሰማው በፕሌን ህዝብ ለህዝብ ይገናኛል። ሲገናኛል ግን
የአውሮፕላን አገልግሎቶች አሉ አሁን
አለ። እኛ ግን በጥብቅ ስለምንከታተለው ያ በአውሮፕላን የሚሄደውን በዛ በስብሰባ የሚሳተፍ በዛ በኤርትራ ማለት ነው መንግስት ያለውን ወደሞ ያዘዘውን ሁሉ ነገር የሚያደርገው የህግደፍን አባል የሆነ እና ሌላ እንደዛ የመሰለን ብቻ ነው የሚፈቀደለት እንጂ ወይም ደግሞ የስበስልጣን ዘመዶች ከሆነ ያለዚያ የሚሄደውን የለም። አሁን ለምሳሌ እዚህ ጓደኞች አሉ፣ ቤተሰቦቻቸው ወደ አዲስ አበባ አምጠው ሊያዩ፣ ምክንያቱም ለኤርትራ ለመግባት ስለማይደፍሩ ወይም ደግሞ ስለማይችሉ አዲስ አበባን አምጠው ማየት የሚፈልጉ ነበሩ። ግን ቤተሰቦቻቸው ጠይቀው ከስድስት ወር እስካሁን ምንም አልተፈታም ማለት ነው። እና ሰላሙ በእውነት ውጭ ካለው ከኤርትራ ውጭ ያለው እንደሚባለው ይመስለዋል። ግን እዛ ሆኖ ካዩ ግን እውነቱ ከተከታተሉ ግን ሰላምን እንደተባለው አይደለም ተብሎ ነበር፣ ግን አሁን የለም ነው ያለው።
ይሄ ግን ድንበሩ ላይ ያለውን ሁኔታ አስመልክተው ለተናገሩት መግባት መውጣት አይቻልም ላሉት ሁለት ሀገሮች እንደመሆናቸው የኢሚግሬሽንና የጉምሩክ ስርዓትን ለማበጀትና ለማስተካከል እንደሆነ ነው ሁለቱ መንግስታት የሚናገሩት። ሁለት መንግስታት ሁለት ሀገር እንደመሆኑ ደግሞ ያ አስፈላጊ ነው አይደለም እንዴ መምህር?
በትክክል ያስፈልጋል። ጉምሩክን በማንኛውም አገር ይሰራበታል። ጉምሩክን እስከ አሁን ይህን ያህል ከአመት በላይ ይፈጃል እንዴ? ይሄ የሚያስብና ልቦና ላለው ለሚያስተውል ከአመት በላይ ጉምሩክን ለመስተካከል ይፈጃል።
ስለዚህ ለዶክተር አብይ ያስተላለፋችሁት መልእክት ያንን አፋጥኑልን ነው?
አይደለም፣ እኛን ለዶክተር አብይ አህመድ ይህን አፋጠንልን ማለት አንችልም። ምክንያቱ እሱ የኤርትራ መሪ አይደለም። እና አሁን እኛ ለነገሩ በጥላቻ አይደለም የወጣ ነው። ሰላም የተባለውን ሰላሙን የለን ብለን ነው ለመግለጽ ነው የወጣ ነው እንጂ ከዚህ ያለፈ ብዙም ነገር የለንም። እኛ ግን ያንን በኤርትራ ሰላም ተፈጥረዋል፣ ሰላምን አምጥተዋል የሚለውን ትክክል እንዳልሆነ ለመግለጽ ብቻ ነው እኛ የወጣ ነው።
ነገር ግን ዛሬ ጠቅላይ ሚኒስትር አብይ ሽልማታቸውን በተቀበሉበት ጊዜ ሲናገሩ ሰላም ጊዜ ይጠይቃል፣ ሰላም እንደተተከለ ዛፍ ችግኝ እንደማለት ነው፣ ውሃ መጠጣት እንደሚያስፈልገው እንክብካቤ ይፈልጋል፣ ክትትል ይፈልጋል፣ ጊዜ የሚጠይቅ ነገር ነው የሚል ነው የተናገሩት።
አይደለም፣ ሁሉም እኮ አይደለም፣ ሁሉም ሳይሆን እኮ ነው። ምንም እኮ እንደሚፈስ ጥቂት ውሃ እኮ የለውም እኮ። የት ነው ያለው ሰላሙን?
አቶ ንጉስ ስልጣን በበኩላቸው ቀደም ሲል መምህር ይብራ ዘውደ የተናገሩትን ሐሰት ነው ይላሉ። በሀያ አመታት ውስጥ ያልታየ ሰላም ተገኝቷል ነው የሚሉት አቶ ንጉስ።
የተሰጠው ሰላም በኤርትራ ውስጥ ሰላም እንደተገኘ ይኸው ኤርትራ ህዝብ ሰላም አግኝተዋል የሚል አይደለም። በኖቤል የተሰጠው የኖቤሉ በሁለቱም ሀገራት የነበረው የጦርነት ፍጥጫ በሰላም ስምምነት እንደተዘጋ ነው፣ በሁለቱም ሀገሮች ማለት ነው። የኤርትራ ያለው ችግር የኤርትራ ያለው የውስጥ ፖለቲካው ችግር እንዳለው ነው። የተቀየረ ነገር የለም። የተቀየረ ነገር ቢኖር አሁን አንድ ሁለት ነገራት የተቀየሩ ነገሮች አሉ። በኤርትራ ያለው ውስጥ ሳይሆን ወደ ኢትዮጵያ የነበረ የግንኙነት መርሃዎች ናቸው። አሁንም በአሁን በዶክተር አብይ የመጣው የሰላም ፍላጎትና ኢሳያስን የተቀበለው የዶክተር አብይ ጥሪ ኢሳያስን የተቀበለው ለመጪው ዘመን ተስፋ የሆነ ነገር እያየን ነው። አሁን ድንበሩ ተከፍቶ ነበር። አሁን ለጊዜው ተዘግተዋል መሰለኝ፣ ተዘግተዋል ነው ያለው መሰለኝ። አሁን ተዘግተዋል። ያም ሆኖ ግን የአየር በረራና ትንሽ እኔ በዛ በቦርደር የሚኖር ሰው ነኝ። ከዛ እዛን ተወልጄ ያደኩ ነው። እዛ ቤተሰብ ያለኝ ሰው ነኝ። ከናፌ የሚባለው አካባቢ በደንብ አውቀዋለሁ። የትራንስፖርቴሽን በዛ የነበረ የትራንስፖርት እሱም ተቋርጠዋል። ያም ሆኖ ግን ህዝቡ እንዳለ በእግሩ እየተመላለሰ ነው ያለው እስካሁን ድረስ ማለት ነው። በረራው ያለው እንዳሉት የፓርቲው ያለው ሰዎች ብቻ ነው የሚሄዱት የሚፈቀድላቸው የሚል በጣም ውሸት ነው። ምክንያቱም እኔ እናቴ እዛም ያለው እናቴ ሁሉም አብዛኛው ሰዎች የሚፈቀድላቸው ማለት ነው ከስልሳዊውን ከዛ እድሜዎች ያሉ ሰዎች እና ሌላኛው ዝም ብሎ እየተመላለሱ ነው ወደ ኢትዮጵያ በትራንስፖርት በአየር ትራንስፖርቴሽን ማለት ነው። እንደዛ የሚሉ ሰዎች ራሳቸው ማለት ነው እናቴና ወንድሜ ወይም አባቴ ወደ ኢትዮጵያ ና ብሎ ኢትዮጵያ ሄዶ እየተገናኙ ማለት ነው። እዛ ነው ሰርጋቸው ምናምን የሚያስከብሩት። አሁን የሚቃውሙት ያለው ሰዎች ወይም ድማ የለም የሚሉት እናታቸውና አባታቸው የዛን የገዢው ፓርቲ የዛ ረጅም ደጋፊዎች ወይ ድማ የዛን ፓርቲ እንትን መሆን አለባቸው ማለት ነው፣ እንደሱ ያሉት ማለት ነው። እኔ ግን እንደዛ አላምንም። ሰው እየተመላለሰ ነው። አሁን ተፈቅደዋል። ይህንን ደግሞ ለእኛ በኤርትራ ያለን ሰዎች በጣም ያልነበረና ለቀጣዩ ሰላም እድገት ተስፋችን ነው። ምክንያቱም ልክ እንደ ዶክተር አብይ ጠቅላይ ሚኒስትር እንዳሉት ማለት ነው ሰላም በአንድ ቀን የሚመጣ ሰላም አይደለም። 20 ዓመት ሙሉ በጦርነትና ስንት ደም የተፋሰሰ ሁለት አገሮች በአንድ ቀን እንዲህ እንዲህ ይሆናሉ ብለን መገመት አንችልም። መሆን አለበት እንኳን አንልም። ይመጣል። አሁን ተጀምረዋል። እኛ ሳንደግፈው ደግሞ የምንፈልገው ሰላም ማግኘት አንችልም።
እንግዶችን ቆንጅት ያነጋገረቻቸውን እንግዶቻችንን ለጊዜያቸው እናመሰግናለን። አድማጮች፣ ሽልማቱን አስመልክቶ ከሌሎች አድማጮቻችንም በዌብሳይትና በማኅበሬ ገጾቻችን የተንሸራሸሩ አስተያየቶች ይዘናል። ቆየት ብሎ ይቀርባል። አሁን ወደ አዲስ አበባ የሚወስደን ዘገባ ነው ተከታዩ። መንግስት የሰብአዊ መብቶችን በማክበር ማስከበርና በማሟላትም ረገድ ያሉበትን ዓለም አቀፍ ግዴታዎች እንዲወጣ ለዚህም የሕግ የበላይነት እንዲሰፍን ለዜጎች ተገቢውን ጥበቃ እንዲያደርግ ጥያቄ ቀርበዋል። የኢትዮጵያ ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊ በሰብአዊ መብቶች ጥሰት በኩል የሚመጡ ችግሮችን በትዕግስት መመልከት የለብንም ነው ያሉት። 71ኛው ዓለም አቀፍ የሰብአዊ መብቶች ቀን ዛሬ በአዲስ አበባ ተከብሯል። ሙክታር ጀማል ዝርዝሩን ይዟል።
ዘንድሮ የሚከበረው 71ኛው የሰብአዊ መብቶች ቀን የኢትዮጵያ ሰብአዊ መብቶች ኮሚሽን እና በሰብአዊ መብቶች ላይ የሚሰሩ የሲቪክ ማህበረሰብ ድርጅቶች በትብብር ያዘጋጁት ሲሆን በጋራ አብሮ ለመስራት እርምጃ በተጀመረበት ማግስት መሆኑ ተገልጿል። በመድረኩ ላይ የክብርት እንግዳ ሆነው የተገኙት የኢትዮጵያ ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊ ሕግን በማስከበር ስለ ሰብአዊ መብቶች በትኩረት መስራት አስፈላጊ መሆኑን ተናግረዋል።
የሚታየው ችግር በፍጹም በታጋሽነት የምናየው አይገባም። መንግስት በዚህ ነገር ጠንክሮ መቆም እንዳለበት ነው ሁላችንም የምንስማማው። ደሳኝ ነገር ዛሬ ስለተገኘ ውጤት ብቻ ሳይሆን ስለ ተግዳሮቶቹ በሰፊ ሞቀን የምትነጋገሩ ተገልጿል። ይሄ አስፈላጊ ነገር ነው። በመግለጻችሁ ይህንኑ
ከቅርብ ጊዜ ወዲህ በተከሰቱ ግጭቶች ሳቢያ የደረሰው የሕይወት መጥፋት፣ የሀገር ውስጥ መፈናቀል፣ የንብረት ውድመት፣ የአካል ጉዳቶችና መሰል የሰብአዊ መብቶች ጥሰት እየተባባሰ መምጣታቸውን የመንግሥት የሕግ ማስከበር እና የፍትሕ ጥያቄዎች የመመለስ አቅም እየተፈታተኑ ዜጎችን ለከፋ የሰብአዊ መብት ቀውስ እያጋለጡ በመሆኑ የሚመለከታቸው የሕግ አስከባሪ አካላት በአስቸኳይ በመብቶች ጥሰት ላይ የተሳተፉ ግለሰቦች እና ተቋማትን ተጠያቂ እንዲያደርጉ በጋራ መግለጫው መድረኩ ላይ ተገልጿል። በመድረኩ ላይ ሰላምና ሰብአዊ መብቶች በኢትዮጵያ ተግዳሮቶች፣ ዕድሎችና ስኬቶች በሚል ርዕስ በቀረበ ጽሑፍ ላይ ውይይት ተደርጓል። በሂደቱ ላይ የሚታዩ ተግዳሮቶችና ዕድሎች መኖራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዳንኤል በቀለ ተናግረዋል።
አሁን ባለንበት በኢትዮጵያ ሁኔታ የሰብአዊ መብቶች አያያዝ በሚመለከት ምን ድሎች ተገኝተዋል? ምን ተግዳሮቶች አሉ? ምንስ ድሎች አሉ? የሰብአዊ መብት ጥበቃ ለማስፋፋት በሚል የምናደርገው ውይይት ነው። በዚህ ውይይትም ስለ ድሎቻችንም ስለ ችግሮቻችንም ግንዛቤያችንን ለማዳበር እና ለበለጠ የሰብአዊ መብት መከበርና መስፋፋት ለመስራት አቋማችንን ለመግለጽ ነው። ይሄ ዋነኛው መልእክት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢትዮጵያ ውስጥ በሰብአዊ መብቶች ጉዳዮች ላይ ከሚሰሩ የሲቪል ማህበረሰብ ድርጅቶች ጋር በአንድነት በዚህ መንፈስ የሚሰራ መሆኑንም ለማሳወቅ ጀምሯል።
ዲሞክራሲያዊ ማህበረሰብን ለመገንባት መንግስት የጀመራቸውን ተግባራት ለሰብአዊ መብቶች መሻሻል አስተዋጽኦ እንዲያደርግም ተጠይቋል። በኢትዮጵያ የመጣውን ለውጥ እንቅስቃሴ ተከትሎ የሲቪል ማህበረሰብ ድርጅቶች በሀገራቸው ጉዳይ ላይ የበኩላቸውን አስተዋጽኦ ማበርከት እንዲችሉ የሚያግዘው የሲቪል ማህበረሰብ ድርጅት አዋጅ መሻሻሉ፣ የፖለቲካ ፓርቲዎች በህጋዊ መንገድ የሚንቀሳቀሱበት የህግ ማዕቀፍ መዘጋጀቱና የምርጫ ቦርድ በአዲስ መልክ መዋቀሩ እንዲሁም በአንጻራዊ መልኩ የፕሬስ ነጻነት መከበሩ አዎንታዊ እርምጃ መሆኑንና ለሰብአዊ መብቶች መከበር መሰረት መሆኑን በመድረኩ ላይ ተነስተዋል። የአፍሪካ ቀንድ ለሰብአዊ መብቶች ሊግ ፕሬዝዳንት አቶ ጋሩማ በቀለ ድርጅታቸው በኢትዮጵያ በተገኘው ለውጥ ወደ ሀገር ገብቶ እየተንቀሳቀሰ መሆኑን ተናግረው አሁንም የሰብአዊ መብቶች ችግር በሙሉ ተፈተዋል ማለት እንደማይቻል ነው የሚናገሩት።
የሰብአዊ መብቶች ሰርቪስ እየወጣ ስለሆነ ህዝቦች ሊባንሳቸውን ደግሞ ሲሞታቸውን እንደሚፈልጉት ያለው ማድረግ አሁን በአሁኑ ጊዜ የሰብአዊ መብት መጀመሪያ የነበረው የሰብአዊ መብት ሰርፍ እየተቀነሰ እና እየተሻሻለ ነው የምናየው። እኛም የመራይ ስቲጎ ዘሆኖ አፍሪካ ምናን ዘገባ በማድረግ በተለይ በኢትዮጵያ ውስጥ ያለውን በግልጽ ስለምናገርና ስለምንስል በዩናይትድ ኔሽን ደረጃ ኮንሰልታንት ስታተስ ያገኘ ድርጅት ለተቀባይነት ያገኘ በዛ በተጨማሪ ደግሞ በአገር ውስጥ ያለው ለውጥ የሚያሳየው ኢትዮጵያ ሰብአዊ መብት ኮሚሽን ሌሎችን በፊት በእውነቱ ለመናገር ሁላችን እናቃለ ውስጥ ያሉ ውጭ ያለው ሰብአዊ መብት ኮሚሽኑ ሌሎችን ድርጅቶች ወይም ደግሞ በነጻ መተዳደርግን እንደ አጋር ሳይሆን ሲያ የነበረው እንደ ተፋታሪ ሳይሆን እንደ ጠላት ወይም ደግሞ እንደሚያጋለ ታሪክ ያደረገ ነገር ናሉ። አሁን ግን ትልቅ መሻሻል መታየቱን በዚህ ለማላለ ሞክረናል።
የዚህ ዓመት የሰብአዊ መብት ቀን ወጣትነት ለሰብአዊ መብቶች በሚል መሪ ቃል እየተከበረ ይገኛል። የማህበረሰብ እንቅስቃሴዎች ለፍትህ ነጻነትና ለሰብአዊ መብቶች መከበር ዋና ተዋናዮቹም ወጣቶች እንደመሆናቸው መጠን ለሰብአዊ መብቶች እና ነጻነት መከበር የበኩላቸውን እንዲወጡ ጥሪ ቀርበዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማል ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በኤፍኤም 94.3 በአሃዱ ራዲዮ ላይ የምንገኛለን። እለቱን ተንተርሶ ወደ ተሰናዳ ልዩ ዝግጅት መልሳቸዋለሁ። ቀደም ብዬ ያስተዋወቅኩት ዝግጅት ነው ቀጣዩ። ሽልማቱን አስመልክቶ አድማጮቻችን በዌብሳይት እና በማህበራዊ ገጾቻችን ያንሸራሸሯቸውን አስተያየቶች እንዲህ ተቀናብረዋል።
እጅግ በጣም ደስ ይላል። እልልልልልልል የኢትዮጵያ ኩራት እግዚአብሔር አምላክ ይባርክህ ብለዋል መሲ መሲ።
አብይ ደስታችን ስኬታችን ነህ። አብያችን ከጠላቶችህ አይን ፈጣሪ ይጠብቅህ። አብያችን እስከ ወዲያኛው ከጎንህ ነን። የማሳስብህ ነገር ዴሞክራሲን በሕግ ጥላ ስር አድርገህ ብልጽግናን እንድታላብሰን ነው። ደስታችን ጣራውን አልፎ በደስታ እንባ እየገለጸልህ ያለው ኢትዮጵያዊ ምንጊዜም ከጎንህ ነው። በርታልን። የአንተ ብርታት የእኛ ብርታት ነው። ይማም ተፈራ።
እጅግ በጣም ደስ ይላል። እልልልልልል የኢትዮጵያ ኩራት እግዚአብሔር አምላክ ይባርክህ ብለዋል መሲ መሲ።
ቸዋንግዛው ተክሌ ደግሞ ይህንን ተመኙ። እግዚአብሔር ኢትዮጵያንና ሕዝቧን ይባርክ። ሄኖክ ጌታቸው ይቀጥላሉ። በሕይወቴ እንደ ዛሬ ደስ ብሎኝ አያውቅም። እንኳን ደስ አለህ አለን።
ሜሊ ተስፋዬ ደግሞ እንኳን ደስ አለን፣ እግዚአብሔር ይባርከው ጠቅላይ ሚኒስትር፣ እግዚአብሔር አገራችንን ኢትዮጵያን ይባርክ፣ እግዚአብሔር ኤርትራንና ዓለምን ይባርክ ብለዋል።
ዋው! ኢትዮጵያን ከፍ እንዳደረካት እግዚአብሔር የኢትዮጵያ አምላክ ከፍ ያድርግህ። ብርሃኑ መኮንን።
ሃና ሰፋኒ ኢትዮጵያ ወደ እግዚአብሔር እጆቿን ትዘረጋለች ብለዋል። ናዝሬት ኃይለ ማርያም ደግሞ አብቹዬ እናመሰግናለን፣ ለምታስበው መልካም ነገር ሁሉ የኢትዮጵያ አምላክ ይርዳህ ብለዋል።
ብርሃኑ መኮንንም እንዲህ አሉ። እንኳን ደስ ያለሽ ሀገሬ፣ ልጅሽ ከፍ ብሎ ታይቷልና። እንዲሁም እንኳን ደስ ያላችሁ ወገኖቼ። የተፎከረው የተለቀሰው የአባቶቻችን ወንድወሰን ጸጋው እንዲህ ሲሉ ተቀኙ። በዓለም ሰገነት ጦቢያ ደመቀች፣ አብይ መሆኗን አስመሰከረች። ኃያልነት ነው ጦቢያዊነት፣ ስንደጋገፍ በፍቅር ጅረት። ዜድነኝ የሚሉት ደግሞ እኔን የሚገርመኝ አሉ፣ አብይን ጠሉት። አገራችን በዓለም ዕውቅና ስላገኘች ደስ የማይላችሁ ምቀኞች ናችሁ፣ አክን ትፍ አልኳችሁ ብለዋል። አገር ማለት
ለዚህ ብቻ ነው ወይ? ኮንግራጁሌሽንስ አብቹ፣ የምርጫውን ጉዳይ በሰዓቱና በዲሞክራሲ እንድታደርግ ግድ ይልሃል። አንላቀቃትም። የፎዚያ ዑስማን መልእክት ነው።
አድማጮች፣ የዛሬውን የኖቤል የሰላም ሽልማት ተንተርሶ አድማጮቻችን በዌብሳይትና በማኅበራዊ ገጾቻችን ያንሸራሸራችኋቸው አስተያየቶች በርካቶች ናቸው። ሰዓታችን የፈቀደውን ነበር ያስቀደምነው። በሚቀጥለው ዝግጅታችን በነገው ምሽት ሌሎችን እናሰማለን። አሁን በቀጥታ ወደ ደቡብ ኢትዮጵያ ወደሚወስደን ዝግጅት እንሻገር። የወላይታ ዞን ምክር ቤት የወላይታ በክልል የመደራጀት ጥያቄ ከታህሳስ 10 በፊት ህገ መንግስታዊ ምላሽ የማይሰጠው ከሆነ ለፌዴሬሽን ምክር ቤት አቤቱታ እንዲቀርብ ዛሬ በጠራው አስቸኳይ ጉባኤ ወስኗል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር አለው።
የወላይታ ዞን በክልል የመደራጀት ህገ መንግስታዊ ጥያቄ በዞኑ ምክር ቤት ሙሉ ድምፅ ጸድቆ ለክልሉ ምክር ቤት ከቀረበ የአንድ ዓመት ሊሞላው የቀረበ የአስር ቀናት ዕድሜ ብቻ መሆኑን ነው የዞኑ መንግስት ቃል አቀባይ ወይዘሪት ሶለና ዲኖ በስልክ ለቪዮ የተናገሩት። በመሆኑም የወላይታ ዞን ምክር ቤት የወላይታ በክልል የመደራጀት ጥያቄ ከታህሳስ 10 2012 ዓ.ም በፊት ህገ መንግስታዊ ምላሽ የማይሰጠው ከሆነ ለፌዴሬሽን ምክር ቤት አቤቱታ እንዲቀርብ ዛሬ በጠራው አስቸኳይ ጉባኤ ውሳኔ ማስተላለፉም ገልጧል።
የወላይታ ብሔር በክልል የመደራጀት ጥያቄ የደረሰበትን ደረጃ በመገምገም ቀጣይ ጥያቄዎች ላይ ለመወያየት ነበር አባላትን የጠራው። በውይይቱ ከተነሱ ዋና ዋና ነጥቦች ያው እንደሚታወቀው ሰፊው የወላይታ ህዝብ በዞናችን በሚገኙ በሁሉም ቀበሌያት ህዝቡ በአግባቡ ተወያይቶ ለዞን ብሔር ምክር ቤት በበኩሉ ተወያይቶ በሙሉ ድምፅ ጸድቆ ለደቡብ ክልል ምክር ቤት ህዝበ ውሳኔ እንዲደራጅ ለኢትዮጵያ ምርጫ ቦርድ እንዲተላለፍ በጽሁፍ ማሳወቁ ይታወቃል። እስካሁን ድረስ የክልሉ ምክር ቤት በዚህ አጀንዳ ላይ ተወያይቶ ምንም አይነት ምላሽ ሳይሰጥ መቆየቱ ይታወቃል። የደቡብ ክልል ምክር ቤት በህገ መንግስት የተቀመጠውን አንድ አመት ጊዜ ሳያልቅ በአስቸኳይ ጉባኤ በመጥራት ህዝበ ውሳኔ እንዲያደራጅና ለኢትዮጵያ ምርጫ ቦርድ እንዲያተላልፍ በጥብቅ ጠይቀዋል አባላቱ።
የክልሉ ምክር ቤት ጥያቄውን እንደሚያፍና ሂደቱም ህገ መንግስታዊ አለመሆኑንም ምክር ቤቱ ገምግሞ ተገቢ ያልሆነ ድርጊት ነው ሲል አውግዟል ብሏል። ወይዘሮ ሶሊያናም
አሁን የመጣንበትን ሂደት አባላቱ በጥልቀት ገምግመዋል። በተለይ የክልሉ ምክር ቤት ይህን ጥያቄ ላለመመለስ የሚያደርገው ጥረት በሚገባ አውግዘዋል። ከዚህ ቀደም እንደሚታወቀው የክልሉ ምክር ቤት ወቅቱን ጠብቆ ጭምር ጉባኤ ሳያካሄድ ረጅም ጊዜ እንደቆየ ይታወቃል። ከዛም በኋላ ደግሞ ወቅቱን ያልጠበቁ ጉባኤዎችም ቢካሄዱ በተለይ እዛ ክልል ምክር ቤት ውስጥ ያሉ የወላይታ ተወካዮች እድል ጭምር አግኝተው ይህን አጀንዳ እንዳያስይዙ የህዝብ ድምፅ ሲታፈን መቆየቱ ይታወቃል። ስለዚህ አሁን ላይ እየተካሄደ ያለው ነገር ህገ መንግስታዊ አይደለም። በተለይ ደግሞ ክልሉን እየመራ ያለው ደህዴን የህዝቦችን ጥያቄ በጥናት ወይም ፖለቲካዊ ምላሽ እንሰጣለን የሚል ነገር ነው ሲነሳ የነበረው እና ይህ ደግሞ ህገ መንግስትን ያላከበረና የህዝቦችን የራስ እድል በራስ የመወሰን መብት ጭምር የሚጋፋ ነው በሚል ይህንንም አንስተው ድርጅቱን ያወገዙበት ሁኔታ ነው ያለው። ስለዚህ በተለይ በቀጣይ በቀሪ 10 ቀናት ውስጥ የክልሉ ምክር ቤት አስቸኳይ ምክር ቤት አባላትን ጠርቶ በጉዳዩ ላይ ተወያይቶ ለምርጫ ቦርድ እንዲያስተላልፍ ነው አቋማቸውን የገለጹት።
የወላይታ ህዝብ ተወካዮች ከቀናት በፊት በክልል ለመደራጀት ጥያቄ ዙሪያ በቤተ መንግስት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውና ጥያቄው በህገ መንግስቱ ምላሽ እንዲያገኝ ከስምምነት መድረሳቸው ተዘግቧል። ከጠቅላይ ሚኒስትሩ ጋር በተደረገ ውይይት ላይም ዛሬ ጉባኤው ሀሳብ ማንሳቱን ወይዘሪት ሶለና ገልጠዋል።
ጠቅላይ ሚኒስትሩም እንዳሉት ይህ ጥያቄ በህገ መንግስቱ መሰረት ምላሽ ሊያገኝ ይገባል ነው። አባላቱ ደግሞ እያሉ ያሉት ይህን ጥያቄ በህገ መንግስቱ መሰረት ምላሽ ለመስጠት አሁን ቀሪ ጊዜው 10 ቀናት ብቻ ነው። በዚህ ቀሪ ቀናት ውስጥ የክልሉ ምክር ቤት አስቸኳይ ጉባኤ ጠርቶ ለጉዳዩ ምላሽ ሊሰጥ ይገባል። ለኢትዮጵያ ምርጫ ቦርድ ህዝበ ውሳኔ እንዲያደራጅ የማይላክ ከሆነ በኋላ ላይም ትንሽ የህዝብንም ድምፅ ማፈን ነው የሚሆን ነው እና በአጭር ጊዜያት ውስጥ ምላሽ ሊያገኝ ይገባል የሚለውን ነው። በተለይም የ7 ነጥብ አቋም መግለጫ ጭምር አውጥተው የተለያዩ
በክልሉ ምክር ቤት ላይ የቀረበውን ክስ በተመለከተ ምላሽ እንዲሰጡ ያደረግነው ሙከራ ያልተሳካ ሲሆን ስናገኛቸው የምንመለስበት ይሆናል። በሌላ በኩል የዞኑን ዋና አስተዳዳሪ አቶ ዳገቱ ኩምበን ጠቅሶ ኢዜአ እንደዘገበው በክልል የመደራጀት ጥያቄ በሰላማዊ መልኩ እንዲመለስ ትግል የተደረገ ነው። የዞኑ ምክር ቤት ዋና አፈ ጉባኤ ወይዘሮ አበበች ራሾ ዛሬ በተካሄደ ጉባኤ ላይ ባሰሙት ንግግር በተለያዩ ጊዜያት የተነሱ ሲታፍኑ የቆዩ የህዝብ ጥያቄዎች እንዲደመጡና መፍትሄ እንዲያገኙ የተደረገ መሆናቸውን ገልጠው ይህም የተጀመረው የለውጥ ሂደት እውን እንዲሆን ከፍተኛ ሚና እየተጫወተ ነው ብሏል። ክልል ለመደራጀት የሚያስችለውን የውሳኔ ህዝብ ድምፅ በማግኘት 10ኛው የኢትዮጵያ ብሔራዊ ክልላዊ መንግስት ይሆናል የተባለውን ሲዳማን ጨምሮ በደቡብ ክልል ከ10 በላይ ዞኖች በክልል ለመደራጀት ጥያቄ ማቅረባቸው ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ወደ ደሴ ያሻግረናል። በደሴ ላለፉት 2 አስርት ዓመታት በመከላከያ ሰራዊት ተይዘው የነበሩ የኤርትራውያን መኖሪያ ቤቶች ሰሞኑን ለህጋዊ ባለቤቶቻቸው እንዲመለሱ ተደረገ ይላል ከደሴ የተጠናቀረው ተከታዩ ዘገባ። የመከላከያ ሰራዊት ቤቶቹን ለመመለስ ላሳየው ምግባር ምስጋና ተችሮታል ይለናል መስፍን አራጌ ነው ያደረሰን።
እንባና ፈገግታ፣ ሐዘንና ደስታ፣ ቅይጥ ስሜት ያወደው ልዩ ትዕይንት። ትናንትን በትዝታ አስቦ ነገን በተስፋ አስውቦ ተለያይተው የነበሩ ሁለቶች ለአንድነት እጅ የተሰጣጡበት አጋጣሚ። ሰዕዲ ኑር አህመድ ተወልዳ ያደገችው ደሴ ከተማ ነው። ከኤርትራውያን ቤተሰቦቿ ኑሮና ጣፈንታ፣ ህይወትና አጋጣሚ መዳረሻዋን ሳዑዲ አረቢያ ያደረጉት በአንድ ወቅት። ከሳዑዲ ስትመለስ ግን ነገሮች እንዳይሆን ሆኖ ጠበቋት። ቦርቃ ያደገችበት ቤት የሌሎች ሆነ። ወላጅናቷ ህይወትን ካጣጣሙበት ኢትዮጵያ ወደ ኤርትራ ተሸኙ። ኢትዮጵያና ኤርትራም ጦር ተማዘዙ። ከ2 አስርት የሰቀቀን ዓመታት በኋላ እነሆ ሰዕዲና ቤተሰቦቿ ያጡት ቤት ተመለሰላቸው። ግን የማይመለስ ህይወትን ጨምሮ ብዙ አሳዛኝ አጋጣሚዎችን ማለፍ የግድ ነበር። ሰዕዲ ሀሳቧን አደራጅታ መናገር አልቻለችም። ከአይኖቿ የሚቀዳው እንባዋ፣ ከጉሮሯ ፈንቅሎ ሉጣ የሚለው ሳግ፣ ድክም ካለው ድምጿ ውስጥ ከሚወጡት ቃላት ጋር ሲዋሃዱ የስሜቷን ጉዳት፣ የጉዳቷን ጥልቀት ያሳያሉ።
ደስ ብሎኛል። ፍቶቶችም ጉራ ቢሆን በጣም ደስ ነበር። ሁላችንም እናልፋለን።
ስለዚህ ደስ የሚለው ነገር ግን ታሪካችሁ ሳይጠፋ አሻራችሁ ሳይደበዝዝ ህይወት እንደ አዲስ አግኝታችሁ ዋናው እሱ ነው።
ደስ ይላል።
ይህንን ማስቀጠል ነው አይደል? ዋና
ዋናው እሱ።
ቤቱን እንዴት ነበር ያጣችሁት?
በሁለቱ ሀገር ግጭት የነበረው ያው ሁለቱም ሀገር አንድ ስለሆነ አሁን ተመልሷል።
አንቺ እዚህ ነው ተወልደሽ ያደግሽ?
አዎ እዚህ ነው የተወለድ ነው፣ እዚህ ነው ያደግ ነው።
ከኤርትራውያን ቤተሰቦች ቤቱን ስትነጠቁ አንቺ የት ኖርሽ?
እኔ አልነበርኩም። ወደ ጅዳ ሄጄ ነበር ሲነጠቅ። እኔ በዚህ ሰዓቱ አልነበርኩም።
ትመለሽ ቤታችሁን ስታቂ ተሰለሽ?
ሆን ይከብዳል። ስናልፍ እንኳ ይከብደናል። በዚህ አካባቢ ማለፍ ያው ስታዩ የሆነ ስሜት ውስጥ ይሰማል። ያው በቃ
የት ኖራችሁ ታዲያ እስከዛሬ?
ተከራይተ ሌላ ቦታ ተከራይተ።
ከሰዓዲ ጋር ከዚህ በላይ መጫወት አልቻልኩም። ስሜቷን ለማስታመም ፋታ ያስፈልጋታል። እናም የወንድሟን ባለቤት ወይዘሮ ጽጌ ኃይሉ ሀሳባቸውን እንዲያጋሩኝ ጠየቅኳቸው።
ሴትየዋ በሁለት ቀን ውስጥ ሁለት ልጆች ቀብረው በማግስቱ ነው ወደ ኤርትራ ዲፖ እንዲደረጉ የተደረገው። ንብረታቸው ማን እንደወሰደው ማን እንዳለ ሳይታወቅ ከዛ በኋላ ወደ ኤርትራ ሄዱ። ትንሽ ጊዜ እንደቆየም ያው መከላከያ ገባበት ተባለ። ሴትየዋን በብስጭትም በሀሳብም በምንም ሆኖ በዚች ዓለም በሞት ተለዩ።
በ1990 በኢትዮጵያና ኤርትራ መካከል የተፈጠረው ደም አፋሳሽ ግጭት ህዝብን ከህዝብ እስከ ማለያየት ደርሷል። ኢትዮጵያ ውስጥ ያሉት ኤርትራውያንም ሆኑ ኤርትራ ውስጥ ያሉ ኢትዮጵያውያን ወደ አገራቸው እንዲሄዱ ተገደዋል። ያኔ ነው በደሴ ከተማ ውስጥ ከነበሩ የኤርትራ መኖሪያ ቤቶች ውስጥ ሶስቱ በሐራጅ የተሸጡት። በህጋዊ መንገድ የገዛው ደግሞ መከላከያ ሰራዊት ነበር፣ ከ340,000 ብር በላይ ወጪ በማውጣት። የሁለቱ ሀገራት ግንኙነት መሻሻሉን ተከትሎ ቤት ለባለቤቶች ሆኗል። ቤታቸው ከተመለሰላቸውና ከኤርትራ ከመጣው ወጣት ፈራህ ኪያር ጋር ቆይታ አድርጌ ነበር።
በዚህ በተደረገው የኤርትራና የኢትዮጵያ ስምምነት በጣም ደስ የሚል ነገር ነው። እኛም ደግሞ ትተነው የሄድነውን ቤታችን ማግኘታችን ደግሞ በጣም አሪፍ ነገር ነው። ደስ ብሎናል። ሰላምና ፍቅር ደግሞ ለኢትዮጵያና ለኤርትራ በጣም ነው ደስ ያለን። ያደረጋችሁልን ትብብር በጣም ነው የማመሰግነው። በስሜም በስም አባቴም በስም ወንድሞችም እህቶችም
ቤት ለባለቤቶቹ እንዲመለስ ጥረት ሲያደርጉ ከነበሩት የከተማ ነዋሪዎች አንዱ አቶ መሐመድ ነጋ ናቸው። የማስመለስ ሂደቱ ረጅም ጊዜ ቢወስድም መከላከያ ሰራዊት ህዝባዊ ወገንተኝነቱን አረጋግጧል። ለሁለቱ ሀገራት ዲፕሎማሲያዊ ግንኙነት መጎልበት የበኩሉን ተጫውቷል ይላሉ።
በተደጋጋሚ ሞክረን ነበረ ቤቱን ለማስለቀቅ። በወቅቱ በነበረው ውጥረትም ለመመለስ ያስቸግር ነበረ። የኢትዮ ኤርትራ ግንኙነት ከተጀመረ ጀምሮ ግን የመጀመሪያ ስራችን አብይና ኢሳያስ ሲገናኙ እኛ ደግሞ ቀጥታ ወደ ቤታችን ነው የመጣ ነው እና ግማሽ ጓደኞቻችን ማስመራ ሄደው ስለነበረ እኛም አሰብ ሂደን ስለነበረ አሰብ የነበረው የኢትዮጵያውያን ቤት በሙሉ ኦልሞስት ኦል በሚባል ሁኔታ እንደተቀመጠ ነው ያለው። ማንም የነካው የለም። እንደተመለስን እኛ ቀጥታ ይሄድ ነው ምንድነው መከላከያ መከላከያ ስናናገር እጅግ አድርገው በጣም በጥሩ ሁኔታ ነው ያስተናግዱን። እስካሁን በመቆየቱ በመጸጠት ጭምር ግለሰብ በማያስተናግዱበት ሞቲቭ ነው ያስተናግዱ። በቃ በጎነት ተሰምቷቸው እስካሁን ቤቱ እንዴት ኪራይ ሳይከፈላችሁ ቤት ተሰርቶ እያሉ በደንብ አስተናግደውናል። እጅግ አድርገን እናመሰግናለን። ለመከላከያ ከተማ አስተዳደሩንም እጅግ አድርገን እናመሰግናለን።
በመኖሪያ ቤቶቹ ርክክብ ላይ የተገኙት የከተማዋ ምክትል ከንቲባ አቶ ተስፋይ ጫኔም መከላከያ ላደረገው በጎ ምላሽ አድናቆታቸውን ገልጸዋል።
እነዚህ ቤቶች በባለፈው 20 ዓመታት ለሌሎች ሰዎች ተሰጥተው የነበረ ቢሆንም አሁን ግን ከተፈጠረው መረጋጋት ጋር ተያይዞ በመከላከያ ሚኒስቴር በተለይ ከፍተኛውን ኢኒሽቲቭ ወስዶ ለወገኖቻችን ቤታቸውን በአግባቡ መመለስ አለበት ብሎ ከከተማ አስተዳደሩ ጋር በመገናኘት በአግባቡ እንዲያስረክብልን የተደረገበት ሁኔታ ስለሆነ እውነት ለመናገር ለመከላከያ ሚኒስቴር ከፍተኛ የሆነ ምስጋና ማቅረብ ፈልጋሉ።
ከመኖሪያ ቤቶቹ እንዲለቁ የተደረጉት ግለሰቦች ስጣ ፈንታ ምን ይሆን?
ከተማችንም አስተዳደርም ቢሆን ይህን ኮሚትመንት ወስዶ በጣም በአጭር ጊዜ ውስጥ ከመከላከያ ሚኒስቴር ጋር በመነጋገር ምንም እንኳን ለ20 ዓመት የቆዩ ቢሆንም የነሱ ባይሆንም ነገር ግን እነሱም ወገኖች ስለሆኑ ቤት እንዲመቻችላቸው ከመለከተው አካል ጋር ተነጋግሮ ቤት እንዲመቻችላቸው የተደረገበት ሁኔታ አለ።
ይህ ጅምር እንጂ ፍጻሜ አይደለም እንደ ምክትል ከንቲባው። ለምን ቢባል ሳይመለሱ የቆዩ የበርካታ ኤርትራውያን መኖሪያ ቤት አለና
በቀጣይ በእጃችን ላይ ያሉ ወደፊት አንዳንዶቹ በህግ የተያዙ አንዳንዶቹ ደግሞ በዲፕሎማሲያዊ በሆነ መንገድ ከከተማ አስተዳደሩ ጋር ፈተን የምናስረክባቸው ቤቶች ይኖራሉና እንደ አጠቃላይ የከተማ አስተዳደሩም የመከላከያ ሚኒስቴርም አጠቃላይ ለዚህ ተግባር ተፈጻሚነት ከፍተኛ አስተዋጽኦ ያደረገ አካላትን በሙሉ ከልብ በራሴና በከተማ አስተዳደሩ ስም አመሰግናለሁ።
ምስጋና የተቸራቸውን የመከላከያ አካላት ለማግኘት ያደረግኩት ጥረት አልተሳካልኝም። ቤት የተመለሰላቸው ወገኖች ግን ቤትም የሚቆመው ሀብትም የሚጸናው ሀገር ሲኖር ነውና ስለ ሀገራችን እናስብ ይላሉ።
ሁላችንም ኤርትራ ነው ኢትዮጵያ፣ ኦሮሞ፣ አማራ ሳንል ሀገራችንን ለልማት ለብልጽግና አንተ ሳንባባል ሀገራችንን ወደፊት ለማድረግ አብይ መጥቶም ያው መሸጋገሪያ ድልድይ ሆኖልናል። እግዚአብሔር ደግሞ በፈቀደ ከዚህ የተሻለ ነገር ያምጣውላለሁ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አሁን የዜና ማጠቃለያ ይነበባል። ሶማሊያ ያሉ እማኞች በገለጹት መሰረት በፕሬዚዳንታዊ ቤተ መንግስት አጠገብ ባለው ሆቴል ላይ ከባድ ተኩስ እየተሰማ ነው። በአካባቢው ከባድ ተኩስ እየተሰማ መሆኑን በሶማሊያ የአሜሪካ ድምፅ ዘጋቢ ተናግረዋል። መሐድ ሳላድ የተባሉ የሀገሪቱ ምክር ቤት አባል አማጽያን ሆቴሉን እያጠቁ ነው፣ የጸጥታ ኃይሎች አንዳንድ ሰዎችን ከህንፃው ለማስወጣት ችለዋል ብለዋል። ሆቴሉ ከቅርብ ዓመታት ወዲህ ሁለት ጊዜ የአልሸባብ ጥቃት ኢላማ ሆኗል። አልሸባብ ለሆኑ ጥቃትም ኃላፊነት ወስዷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የያዝነው ዓመት የሰላም ኖቤል ሽልማት ተረካቢ ለመሆን የቻሉት በዋናነት ከኤርትራ ጋር ሰላም ለመፍጠር በመቻላቸው መሆኑ ተገልጿል። የኢትዮጵያ የግብጽና የሱዳን የውጭ ጉዳይ ሚኒስትሮች የዩናይትድ ስቴትስንና የዓለም ባንክ የታዛቢነት ሚናን ያደንቃሉ። የሀብት ሚኒስትሮች በአዲስ አበባና በካይሮ በቴክኒካዊ ጉዳዮች ባካሄዷቸው ስብሰባዎች ላይ የተገኘውን መሻሻል እንደ ምሳሌ ጠቅሰዋል ይላል ትላንት ኢትዮጵያ፣ ግብጽ፣ ሱዳን፣ ዩናይትድ ስቴትስና የዓለም ባንክ ያወጡት የጋራ መግለጫ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች ለምሽቱ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። አሁን የትግርኛ ይቀጥላል። ነገ ምሽት እንገናኝ። ሰላም፣ ደህና እደሩ።